ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ስሙ ኦዲዮ ቡክስ በኢትዮጵያውያን ደራሲዎች የተጻፉ መጻሕፍት በድምፅ እየተተረኩ የተቀመጡበት የበይነ መረብ ላይ አውታር ነው። ወደ 40 የሚጠጉ መጻሕፍትን በአንድ ዓመት ዕድሜው ለአድማጮች ያቀረበው አገልግሎት መስራች፣ ነዋሪነቱን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገው ይሄነው ሽፈራው ነው። በዚህ ምሽት ከይሄነው ጋር በተያያዥ ጉዳዮች ላይ እንጨዋወታለን። በየጣልቃው አጫጭር ተረኮችን፣ ጥዑም ሙዚቃዎችንም እንሰማለን። አብራችሁን ስለምታመሹ አስቀድሜ በእጅጉ አመሰግናለሁ። ይሄነው የአንጋፋና ወጣት ደራሲያን ስራዎች ልምድ ባላቸው ተራኪዎች የሚቀርቡበትን አውታር ለመጀመር ምክንያቶቹን እንዲያስረዳኝ አስቀድሜ ጠይቄያለሁ።
ወደዚህ ሀሳብ ያስገባኝ ነገር መጀመሪያ ይህንን አንድ ላይ የሚሰራውን ከመመስረታችን በፊት ከስራ ውጪ ብዙ ጊዜ ስራዬ ቴክኖሎጂ ጋር የተገናኘ ነው፣ ኔትወርኪንግ እና ሴኪሪቲ ጋር የተገናኘ። ነገር ግን ከድሮም ጀምሮ መጽሐፎችን ማንበብ በማንኛውም ባለኝ ትርፍ ጊዜ በአብዛኛው በኢትዮጵያውያን ደራሲያን የተጻፉ ጊዜያዊ፣ ታሪካዊ፣ አዝናኝ እና ማህበራዊ መጽሐፎችን አነብ ነበረ እና በሰዎችም ከኢትዮጵያ ሲመጡ በአብዛኛው የምጠይቃቸው የነበረው መጽሐፍ አዳዲስ መጽሐፎች አነጋጋሪ እና ወይም በጥሩ ተቀባይነት ያላቸውን መጽሐፎችን ካለው የህብረተሰቡ የንባብ ባህል ጋር ጎን ለጎን ለመሄድ ነበረ። እንደ አጋጣሚ እሱ አንደኛው መጽሐፎች ትልቁ ችግር የነበረው ከወጡ በኋላ በተወሰነ ህትመት ስለነበረ ለገበያ የሚቀርቡት ወዲያው ተሸጠ ያልቃሉ፣ ጥሩ ጥሩ የሚባሉት መጽሐፎች። ሁለተኛው መጽሐፍ እንግዲህ አንድ መጽሐፍ ቀላል ሊሆን ይችላል፣ ግን 10 መጽሐፍ አምጡልኝ ካል በተለይ በሰዎች የምንከሆነ ክብደት አለው። ያ ክብደት በሚመጡት ሰዎች ላይ የራሱ ጫና አለው። ያንን ክብደት የተወሰነች ስለሆነች ለራሳቸው ሊጠቀሙባት ይፈልጋሉ። ሁለተኛው አሁን መጽሐፎቹን መጽሐፍ ከሚያነቡ ሰዎች ነው በእነሱ አስተያየት ወይም ይሄ ጥሩ ነው በሚል ነው የሚገኘው። አንዳንዴ እኔም አውቀው ሰው ያንን መጽሐፍ ካላወቀው መጽሐፉን የማግኘት እድሉ የጠበበ ነው የሚሆነው እና የመጀመሪያው ከዛ የተነሳ ነው። ከዛም በኋላ መጽሐፉ ከመጣም በኋላ ወይም እዚህ ከተገኘ በኋላ ማንበቢያ ጊዜው በአብዛኛው ረጅም መንገድ ለምሳሌ በስራም መኪና ላይ በመንዳት የሚጠፋ ይሆናል፣ ወይም ሌሎች ተዛማጅ ስራዎችን እየሰራን ምናልባት ሙሉ አእምሯችንን የሚወስዱ ስራዎች ላይሆኑ ይችላሉ። ነገር ግን እጃችን ወይም አይናችን ጠይቁ ስራዎች ናቸው። ለምሳሌ በቀላሉ መኪና ለረጅም ሰዓት እየነዱ እንደመሄድ ወይም ውጭ ላይ ወክ ማድረግ ወይም ጆግ ማድረግ ቢሆን በነዛ ሰዓታት ላይ መጽሐፎቹ በዛ አይነት ሁኔታ ቢገኙ በቀላሉ ያንን መጠቀም ይቻላል በሚል ነው። ሌላ እዚህ ሀገር ወይም አሜሪካ እና አውሮፓ በትልቁ የኦዲዮ ቡክ ወይም መጽሐፍ በድምፅ እየገባ በአብዛኛው ሰው ህይወት ውስጥ እንደ አንድ ዕለታዊ እውቀትን የማግኛ መንገድ እየተጠቀሙበት ያለ ነው። ከዛም ውጭ ቴክኖሎጂው የማቀራረብ ባህሪ ስላለው ያንን የማቀራረብ ባህሪ በመጽሐፎች ላይም ሊሆን ይችላል። አሁን ያለው አካሄድ ዓለምም እየሄደበት ያለው የአማርኛ መጽሐፎች ብለን የጀመርነው ከዛ ግን ከሌሎችም በዛ ቲም ውስጥ ካሉ ሰዎች ጋር የአፍሪካን አጠቃላይ ስቶሪቴሊንግ ካልቸር እናያለን። ከመጽሐፍ ከመጻፋቸው በፊት ብዙ ታሪኮች በተረት እና በሚቶሎጂ ኦር በአፈ ታሪክ መልክ የተቀመጡ ታሪኮች ያሉበት ነው። ከዛ ነው እያደገ ያ ታሪክ በተለያየ ፎርማት ወደ ፕሪንቲንግ ሲጀመር የገባው። ስለዚህ ይሄ ያንን ባህላዊ የሆነ በፔፐር ላይ ዲፔንድ የሚያደርግ ፕሪንቲንግ በመርዳት በማገዝ መጽሐፎችን ተደራሽነታቸውን ማስፋት ይጀምራል ወደሚል ተለቆዳል ሀሳብ ወስደነው ነው።
ጥላዬ አንዱ ጋር ተጠግቶ ሲያደምጥ ወሬው ዛሬ ስለምን ትዋብ እርግዝና ነው። እቴጌቱ ወንድ አልወለዱ ንጉሥ እንዴት አድርገው ነው አልጋ ወራሽ የሚያገኙ?
ፊት የወለዷትም ሴት ናት አሉ።
እቴጌም ሴት ወለዱ ጉድ ነው በለኛ።
ጉድም ጉድ ነው እንጂ
ጥላዬ አላስቻለውም። ጣልቃ ገባና
ምኑ ላይ ነው ጉዱ
አለ።
ርግኝ
ምን ያለ ዥል ነው በሉ የተዣዣለ። ሴት መንገስ እንደማትችል አቅም ሆኖ ነው አይበለውና፣ እቴጌ ሴት ቢወልዱ እንዴት ሆኖ ነው ንጉሡ አልጋ ወራሽ የሚኖራቸው? ብልስቲ ንግሪኝ።
በእስካሁኑ ሂደት ከ30 በላይ የሆኑ መጽሐፍት በመተግበሪያው አማካኝነት ለአድማጮች እንደተዘጋጁ አይቻለሁ። እኒህ መጽሐፍት በእነማን የተተረኩት? መጽሐፍቱን መርጦ በድምፅ አስተርኮ ለአድማጮች የማቅረቡ ሂደትስ ምን ያክል ልፋት አለው?
መጽሐፉን በዚህ መተግበሪያ ላይ ለመዋል ከመነሻው መጀመሪያው የኮፒራይት ትልቅ ኢሹ አለ። አብዛኛው ደራሲዎች ጋ መጀመሪያ የአኩዚሽን ፓርት ነው ወይም ሄደን ደራሲዎቹን ኮንታክት አድርገን የእነሱን ፈቃደኝነት ጠይቀን ከዛ በኋላ የኮፒራይት ኢሹ ስላለ ለእነሱ የሚገባ የሮያል አግሪመንት ኮንትራክት አግሪመንት ሳይን አድርገን ከዛ በኋላ ነው የእነሱ ፈቃድ። አሁን እስካሁን ድረስ አንደኛው ትልቁ ቻሌንጅ ወይም ፈተና የሚጀምረው ከዛ ጋር ነው። ነገሩ አዲስ ከመሆኑም አንጻር ያለው የተቀባይነት ዝንባሌ ብዛም የማያደፋፈር የሆነበት የራሱ ምክንያት ብለን የምንወስደው በርካታ ወጣት ደራሲያን እንዲሁም ነባሮች ኦፍኮርስ አሁን እዚህ መጽሐፍ እዚህ ካሉት ውስጥ ካየን ነባር ደራሲያን ከሚባል ትልልቅ ስም ያላቸው እነ አዳም ረታ ተርታ እነ ህይወት ተፈራም ፈቃደኝነታቸውን ገልጸው እያበረታቱን አብረን ይሰራሉ። በዛው ልክ ግን ቅድመ ሁኔታዎችን እንድናመቻች እንደ አዲስ ካምፓኒ ሳይሆን ብዙ እንደኖረ ካምፓኒ ብዙ አይነት ጥያቄዎችን የሚያቀርቡልን ደራሲዎችም አሉ። እዛ ጋር የመጀመሪያው ቻሌንጅ ነው ደራሲዎችን ተግባብቶ እሺ ብሎ መጽሐፋቸው በኦዲዮ እዚህ ጋር ማንሳት የምፈልገው እንግዲህ አንተም አስተውለ ከሆነ በአሁኑ ጊዜ እያንዳንዱ መጽሐፍ በዚህ አሁን በአሜሪካም ሆነ ዩሮፕ ውስጥ ያሉ ሲታተሙ ሁለቱም እኩል ነው የሚታተመው። አሁን በቅርብ የታተሙ መጽሐፎችን ትልልቅ የፖለቲካ ፊገሮችን ወይም የኢኮኖሚስት የሚያሳትሟቸው እንዲሁም ሌሎች አጨቃጫቂ መጽሐፎች ወረቀት በፔፐር ፐብሊሽ ሲደረግ ልክ በዛ ልክ ኦዲዮም ይለቀቃል። ምክንያቱም ሁለቱንም አቬለብል አድርገው ነው በተለያዩ ፕላትፎርሞች ለአድማጮቻቸውም ለአንባቢዎቻቸውም አቬለብል የሚያደርጉት። ያንን ባህል እስክንደርስ ደራሲዎቻችንን ኮንቪንስ ማድረጉ የራሱ አንድ ትልቅ ቻሌንጅ ነው። ደራሲዎችን ፈቃደኝነት ካገኘን በኋላ ወደ ፕሮዳክሽን ነው የምንሄደው። መጀመሪያ ግን ሲጀመር የነበረው ይሄ መተግበሪያ ፕላትፎርም በመሆን ብቻ እንዲያገለግል ነው። ፕሮዳክሽን ውስጥ የመግባት ኢንቴንሽን አልነበረ ነው። ፕላትፎርም ይሆንና ፐብሊሸሮች አሁን ያሉ ሌሎች በዚህ በፕሮዳክሽን ላይ ያሉ ሙያ ላይ የተሰማሩ ሰዎች ኦር ድርጅቶች እነዚያን መጽሐፎች ከደራሲዎች ጋር ያለውን ኮንትራክትም አግሪመንትም ኮፒራይት ኢሹም ጨርሰው ያለቀለት ስራ ቢያመጡልን እኛ አዘ ፕላትፎርም ኢትስ ላይክ ምንድነው ኦንላይን ቡክስቶር ብለን ልንወስድ እንችላለን። አሁን ቡክስቶሩ ስንሄድ ቡክስቶሩን ኦን የሚያደርገው ሰውዬ መጽሐፉን አያሳትም ኔሰሰርሊ አሉ ወደዛ የሚሄድ
የበይነ መረብ ላይ ቤተ መጽሐፍት እንደማለት ነው
መጽሐፉን ደራሲዎች ከደረሱትና ወደ ገበያ ከመጣ በኋላ እኛ ለአንባቢዎች ወይም ለአድማጮች ማቅረብ ነው። አሁን ግን ባለው እዛ ፕሮዳክሽን ላይ የሚሰራ ስለሌለ ወደ ፕሮዳክሽን ስንሄድ መጀመሪያ የምናደርገው ተራኪዎችን ለአንድ መጽሐፍ ተራኪ ከደራሲው ባላነሰ መልኩ በድምፅ ሲቀርብ የራሱ አስተዋጽኦ አለው፣ በጣም ትልቅ። እንደውም እዚህ ላይ ያሉት ሜክ ኦር ብሬክ ነው ተራኪው ሮል። በፍጹም ሰው ከዛ በኋላ ምንም አይነት ኦዲዮ ቡክ እንዳይሰማ የሚያደርግም ተራኪ ሊሆን ይችላል። ከዛ በኋላ ለምሳሌነት የምናነሳው ከአሁን በፊት የተረኩ እንደ ፍቅር እስከ መቃብርና ኦሮማይ ላይ ጋዱ ተክለማርያም ኦሮማይ ላይ የነበረው ፐርፎርማንስ ወይም ወጋየሁ ንጋቱ ፍቅር እስከ መቃብር ላይ የነበራቸው ፐርፎርማንስ መጽሐፎቹን ህያው እንዲሆኑ አድርገዋቸዋል። እና ያ ትሬንድ አለ ሁል ጊዜ። ስለዚህ ተራኪዎችን የምናገኘው ብዙ ጊዜ ከአሁን በፊት የመተረክ ልምድ ካላቸው በተለያየ በአሁኑ ሰዓት በትረካ ወር በንባብ ስራ ላይ የተሰማሩ ሰዎችን እዚህ ጋር ማንሳት የምፈልገው መጀመሪያ ላይ እዝራ ከተወዳጅ ሚዲያ ስራውን በምንጀምርበት ጊዜ የራሱን ስራዎችም በነፃ እንድናገሩ ከመስጠት አልፎ ተራኪዎች ሪክሩት በማድረግ በመመልመል ለዚህ ስራ ሊበቁ የሚችሉትን ከኛ ስራ ጋር እንዲያግዙን በማገናኘት ትልቅ እርዳታ አድርጎልናል። ከዛ በኋላ በራሳችን ያገኘናቸው ተራኪዎች አሉ። መጽሐፎቹ ላይ የደራሲና የተራኪ ስም አንድ ላይ ነው የምንጽፈው። ጥሩ ስራ ሰርተናል ብለን ከምናምናቸው ስራዎች መካከል ዋና ዋና የምንላቸው ተራኪዎች አሉ። ለምሳሌ ጎንደርን ፍለጋ የሚለው መጽሐፍ ላይ የሄኖክ ስዩም መጽሐፍ ነው። ዋሲሁን በላይ እዛ ላይ በትረካ ተሳትፏል። ከዛ ውጪ እመጓ የሚል መጽሐፍ አለ። እመጓ ላይም የአለማየሁ ዋሴ እሸቴ መጽሐፍ ኢሳያስ አስራት እሱንና የተለያዩ መጽሐፎችን ተርኮልናል። እንዲሁም የጥላሁን ገሰሰን ታሪክና የማማ በሰማይ ላይ ወጣቷ ጋዜጠኛ ኤልዳ ግዛቸው በጣም በጥሩ ሁኔታ መጽሐፎችን ተርካናለች። ከዛ ውጪ የተለያዩ ቋንቋዎችንም ስላሉ አሁን በአይነቱ የመጀመሪያ የሆነ የጉራጊኛ መጽሐፍ የጫሙት ሽካ የሚባል የተጻፈ መጽሐፍ የገብረ ኢየሱስ ኃይለማርያም መጽሐፍ ነበር። ቶፊቅ መኖር የሚባል ተራኪ ልምድ ያለው በጥሩ ሁኔታ ተርኮልናል። የኦሮምኛ መጽሐፍ ሀዊ የሚባል መጽሐፍ ነበረ፣ የኢሳያስ ኦርዶፋ የጋሽ ኢሳያስ ኦርዶፋ መጽሐፍ። ሀሊማ ኡስማን እሷም ልምድ ያላት የረጅም ጊዜ ጋዜጠኛ ነች። ተርካናለች እና የምናገኛቸው ከአሁን በፊት የተረኩ እና በጋዜጠኝነት ሙያ ላይ ያሉ ናቸው። አብዛኝ
ኦርኬስትራውና ድምፃውያኑ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ቦታቸውን ለመቆናጠጥ ሌት ተቀን መትጋት ጀምረዋል። በዚህ ጊዜ በሳምንት ሁለት ቀን ማክሰኞና ሐሙስ ከ11 ሰዓት ጀምሮ የክብር ዘበኛ ድምፃውያን ዘፈኖችን ለሕዝብ የሚያስደምጠው የጠቅል ራዲዮ ሰፊ አድማጭ እያገኘ ነበር። የሙዚቃ ክፍሉ ባልደረቦችም ቶሎ ቶሎ አዳዲስ ዜማዎችን ወደ ብዙሃኑ አድማጭ ለማድረስ በመጓጓት ጠንክረው ይሰሩ ነበር። ጥላሁን ገሰሰ፣ ብዙነሽ በቀለ፣ ተፈራ ካሳ፣ እሳቱ ተሰማና ተዘራ ኃይለ ሚካኤል የሚባሉት ስሞች በሳምንት ሁለት ቀን የሚሰራጨውን የጠቅል ራዲዮ በህዝብ ተወዳጅ አደረጉት። በክብር ዘበኛ ኦርኬስትራ ውስጥ የጥላሁን የዘፋኝነት ተሰጥኦ እየታወቀ መጣ። በህዝብ ዘንድ በተለይም የጥላሁን የተፈራ፣ የእሳቱና የብዙነሽ ድምጾች ተለይተው መታወቅና መወደድ ጀመሩ። ወንዱም ሴቱም ጥላሁን ገሰሰ ማለት ሲጀምር ወጣት ሴቶች በመልክ የማያውቁትን ጥላሁን ለማየት መጓጓት ሲጀምሩ ይልቁንም በ15 ቀን አሊያም በወር አንድ ቀን በክብር ዘበኛ መሐንዲስ ኪቢ ሜዳ ላይ ለህዝብ በሚቀርበው የሙዚቃ ዝግጅት በርካታ የአዲስ አበባ ህዝብ እየታደመ ጥላሁንን ማየትና መውደድ ሲጀምር ሁኔታው ልጅ እግሯን ፈለቀችን እረፍት ነሳት። እያደር የቅናት ስሜቷ እየበረታ በመሄዱ ችላ እየተባልሁ ነው የሚል ስሜት አደረባት። ከዚህ ስሜት የመነጨ ኩርፊዋን ለመግለጽ በማሰብ ይመስላል አንድ ቀን ለጥላሁን ሰዓት ነግረው ቤቱን ጥላለት ወደ እናቷ ሄደች።
ስሙ የተሰኘውን መጽሐፍት እየተተረኩ የሚቀርቡበት መተግበሪያ ፈጣሪና ዋና ስራ አስኪያጅ ከሆነው ይሄነው ሽፈራው ጋር የጀመርነው ጨዋታ አላበቃም። ወደ ዛሬ እንግዳችን ከመመለሳችን በፊት የሙዚቃ አፍታን ውሰድ። ወጣቱ ድምፃዊ ካሌብ ክፍሌ ወስነዋል ይለናል።
ሐሳብ ይዞሽ ሆና በኔና አንቺ ነገ እውነቱ ነው ብለሽ እንደ መደናገር ካሳለፍሽው ህይወት ነገሩ ገብቶኛል። የወደድኩሽ ግነት ልቤም ወስኗል ወስኗል ልቤ ወስኗል 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 ወዶሽ አምርሯል ወስኗል ወስኗል ልቤ ወስኗል 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 በፍቅርሽ ወድቋል ወስኗል
በመደመጥ ላይ የሚገኘው ጋቢና ቪኦኤ ነው። ከአሜሪካ ድምፅም ወደ እናንተ የሚደርስ ሳምንታዊ መርሃ ግብር ነው። የዛሬ እንግዳችን ስሙ የተሰኘው የአንጋፋና ወጣት ደራሲያን ስራዎች በድምፅ ተደረገበት አገልግሎት መስራች ይሄነው ሽፈራው ነው። እንዲህ ያለው አገልግሎት ምን አይነት ርባና አለው ብሎ የሚጠይቁ አሉ። በርግጥ መጽሐፍት በድምጽ ተተርከው በመቅረባቸው ማህበረሰቡ የሚያተርፈው ትርፍ ምንድነው? ማህበረሰባዊ ፋይዳቸው ምንድነው? በልዩ ሁኔታስ ተጠቃሚ የሚያደርጋቸው የህብረተሰብ ክፍሎች አሉ ወይ?
አዎ፣ ጥሩ ጥያቄ ነው። በሙሉ በሙሉ አዎ ነው መልሱ። በእኛ በኩል ምሳሌ ማንሳት የምንችላቸው የመጀመሪያው ማየት የተሳናቸው ሰዎች አሉ። መጽሐፎች በተለያየ ሁኔታ ተጽፈው ብቸኛ ያንን መጽሐፍ እንደሌላው ሰው ማገናዘቢያ እና ኢንጆይ ሊያደርጉ የሚችሉበት መንገድ በማዳመጥ ብቻ ነው። ፊክሽንስ ወይም ለተለያዩ ማህበረሰባዊ መጽሐፎች ብቻ ሳይሆን ትምህርታዊ መጽሐፎችንም ያጠቃልላል። በተለያየ ምክንያት መጽሐፍ እንደዚህ ይዘው ማንበብ የማይችሉ ሰዎች ሊኖሩ ይችላሉ። እድሜያቸው የገፋ ሰዎች አሉ። ሁለተኛ ደግሞ በትምህርት ላይ ማንበብ ዲስሌክሲያ የሚባል አይነት በቀስታ ነገሮችን የመገንዘብ የሚያጠቃቸው ኤርሊ ስቴጅ ላይ ያሉ ተማሪዎች አሉ። ለእነዚህ ሰዎች መጽሐፉን በአካል ይዘው በጆሯቸው እየተረዱ በቀላሉ ነገሮችን ሊማሩበት የሚችሉበት መንገድ አለ። ከዛ ውጪ በስራ ባህሪያቸው ለረጅም ጊዜ መንገድ ላይ ያሉ ሰዎች አሉ። ለረጅም ጊዜ የሆነ ተደጋጋሚ ስራ የሚሰሩ ነገር ግን መጽሐፎችን ሊያዳምጡ የሚችሉበት አይነት ስራ ላይ ያሉ ሰዎች አሉ። በቀላሉ እነዚህን ሰዎች ይረዳቸዋል። ከዛም ባለፈ ለምሳሌ ከሀገራቸው ውጭ የሚኖሩ ሰዎች ጋር የሚወለዱ ልጆች ቋንቋ ችሎታቸውን በተቻለ እንዲያሳድጉ እና ያለውንም ታሪክ ካለው ሁኔታ ጋር አገናዝቦ እንዲረዱ የሚችሉበት አጋጣሚ ይፈጥርላቸዋል። ተማሪዎች ብዙ ጊዜ በስራ ላይ ሆነው ትምህርት ማንበብ ያለባቸው በርካታ መጽሐፎች ቢኖሩ በቀላሉ ይሄንን ነገር ማድረግ ይችላሉ። እዚህ ጋር ከፈቀድክልኝ አፑ ላይ ያሉት ለምሳሌ በፍጥነት እና በቀላሉ ለማድረግ አንድ ሰው መጽሐፉን ከጀመረ በኋላ በቀላሉ ነገሮቹን ወደፊት እና ወደኋላ ማድረግ ይችላል። ወይም ደግሞ ኖት መውሰድ ይችላል። መጽሐፉን ጀምሮ እየሰማ ያለ የሆነ ቦታ ላይ ለወደፊት ማስታወስ የሚፈልገው ኦር ለሌላ ሰው ፎርዋርድ ማድረግ የሚፈልግ ቢኖር እዛች ደቂቃ ላይ 35ኛው ደቂቃ 24ኛው ሰከንድ ብሎ በራሱ ቴክስት ኖት መጽሐፍ ይችላል። ለጥናት ይሄ አሁን አንዳንድ ዋና ዋና ፖይንቶችን የትምህርት መጽሐፍ ሊሆን ይችላል የምንሰማው። ሁልጊዜ ፊክሽን ብቻ አይደለም የምንሰማው። አሁን የጀመርነው እኛ ሰዎችን ኢንትረስታቸው እንዲኖር በፊክሽን ነው እንጂ የጀመርነው በማንኛውም በፕሪንት መልክ ያለን መጽሐፍ ወደ ኦዲዮ መቀየር ማለማቸው።
ራህማቱ ከዩኒቨርሲቲው ትምህርቱን አቋርጦ ከወጣም በኋላ ሕይወት ክፉኛ አራወጠችው። የስዕል መስሪያ ቁሳቁሶችን ማሟላት ቀርቶ የዕለት እንጀራውንና የአካል ማረፊያውን እንኳ በበቂ ሁኔታ ማግኘት በአያሌው ተቸገረ። እኔ እኮ ብዬ ነበር አልሰማልከኝ እንጂ አለ ኬሎ፣ ሲጃራውን አንዴ ያህል ወደ ውስጥ በኃይል ስቦ ጢሱን እየሳበ ወደ ውጪ እያወጣ። ማለቱም ብላል ቢሆንም አሁን መንገድ አላጠለትም ብሎ ማድረግ የሚኖርበትን አሰላሰለ።
እናንተ የምትሰጡት አገልግሎት ፈጣን ትርፍ የሚገኝበት አይነት አይደለም። ልፋቱና ትርፉ በማይመጣጠኑበት መስክ ውስጥ ለመቆየት የወሰንክበት ምክንያት ምንድን ነው? እናንተን የመሰሉ ሰዎች ከመጽሐፍት ጋር ያላቸውን ግንኙነት እንዲያሳድጉ ለማበረታታት እየጣሩ ያሉ ሰዎችን ስራ ለመደገፍ ምን መደረግ አለበት ስትላለህ?
እሺ፣ የመጀመሪያው ጥያቄ ለመቆየት ምን አነሳሳል የሚለው አይ ቲንክ መጀመሪያም ስነሳ ፕሮፊት ሜክ ለማድረግ ወይም ትርፍ ለማግኘት አልነበረም። እንደ አጋጣሚ ለረጅም ጊዜ የተማርኩትም ቴክኖሎጂ ነው፣ መሰራውም ቴክኖሎጂ ላይ ነው። ከዛ በፊት ግን የግል ኢንትረስት አለኝ መጽሐፎች ላይ እና የኖሌጅ ዲስትሪቢሽን የመሳሰሉት ነገሮች ላይ። በሰው ልጆች ህይወት ውስጥ የመጽሐፍት ሚና በጣም ትልቅ እንደሆነ በትክክል አንደርስታንድ አደርጋለሁ። የሁለቱ አንድ ላይ መሆን ነው ፓሽኑን ወይም ለዚህ ስራ ያለመታከት ለመስራት ድራይቭ የሚያደርገው። ትርፍ ብዙ ሰዎች አይ ቲንክ በተሳሳተ የሚረዱት ምንድን ነው፣ በጣም በቀላሉ ፕሮፊት የሚገኝበት ተደርጎ ከአሁን በፊትም በስህተት አንደርስታንድ ያደረጉ ሰዎች የጻፏቸው አርቲክሎች ነበሩ። ስራው ከደራሲ ከማነጋገር ጀምሮ ፕሮዳክሽን ብቻ ሳይሆን ሁለተኛው ትልቁ ቻሌንጅ በዚች ባለፉት 8 ወሮች ውስጥ ያጋጠመን ህብረተሰባችን መነሻው ላይ በጥሩ ድጋፍ ነው ያለው፣ ነገር ግን ፉሊ ኢንጌጅ አያደረግም። አፑን ዳውንሎድ በማድረግ መጽሐፎችን በተለያየ ሁኔታ የመስማት ሰብስክሪፕሽን ሞዴል ነው ያለው፣ ሰብስክራይብ የማድረግ እና በየጊዜው አዳዲስ የሚወጡ መጽሐፎችን የመከታተል አሁንም ትልቅ ቻሌንጅ ወይም ፈተና አለ። ግን የጊዜ ጉዳይ ነው ብለን ነው የምናምነው። አሁን ቅድም እንዳነሳኸው ወደ 38 መጽሐፎች ናቸው ያሉን። ታርጌታችን እንግዲህ ይሄንን ቁጥር በጣም በብዙ ማሳደግ ነው። ምናልባት ሰዎች በቂ ምርጫ ስለሌላቸው ሊሆን ይችላል። በአሁኑ ሰዓት ብዙም ይህንን ነገር እየተጠቀሙ ያልሆኑት ወይም ምናልባት የሰዎቹ ኢንተረስትን ስትራይክ የሚያደርግ ወይም የሚቆሰቁስ አይነት መጽሐፎች አቬለብል አልሆኑ ይሆናል። ያንን አድርገን ለመቀጠል ነው። በአጭር ጊዜ ትርፍ ለማግኘት የጀመር ነው አይደለም። አፑን ዴቨሎፕ ለማድረግ አሁን ሁለቱም አቬለብል ነው። ጉግል ስቶርም በፕሌይ ስቶር ላይም በአፕ ስቶርም በአንድሮይድም በአይኦኤስም አቬለብል ነው። በሁለቱም ፕላትፎርሞች በየትኛውም ሀገር ብዙ ሀገር ያሉ ሰዎች ዳውንሎድ አድርገውታል። ከሚሰጡን ፊድባክም ከአናሊቲክሱም ላይ በአውሮፓም አፍሪካ ውስጥም የተለያዩ ሀገሮች በዩኤስም አውስትሬሊያ ያሉ ሰዎች ዳውንሎድ አድርገውት እየሰሙ ነው። ግን በትክክል ፉሊ ኢንጌጅድ ሆነው እኛ በምንፈልገው ሬት እስኪሄዱ የጋራ ጥረት ነው የሚጠይቀው። ደራሲዎችን ቮለንቲር አድርገው የሚተርኩ ሰዎችን፣ መጽሐፎቻቸውን የሚሰጡ ሰዎችን። ከዛ ደግሞ ሁሉ የምናደርገው አንድ በየጊዜው ሶልድ አውት ነው ወይም ተሸጦ አልቋል የሚባሉ መጽሐፎች በማንኛውም ሰዓት አቬለብል የሚሆኑበት መንገድ ከፈጠርን መጽሐፉ አዲስ አበባም አውስትራሊያም አምስተርዳምም ኦር ቦስተንም ቢጻፍ የትኛውም ቦታ ያለ ሰው ያንን መጽሐፍ አይቶ እንዲይዘደር ነው እና በጣም የምናተኩረው ሎካሊ በኢትዮጵያ ቋንቋ በኋላም ገፋ ሲል በአፍሪካ ቋንቋ የተጻፉ መጽሐፎች ላይ ነው። ትርጉም መጽሐፎችን ሳይሆን ወይም ወደ እንግሊዝኛ መጽሐፎች ላይ ማተኮር ያልፈለግንበት ዋናው ዓላማ ይህንን ታርጌት ግሩፓችን አገር በቀል የሆኑ ስራዎችን ኢትዮጵያውያን ባሉበት ቦታ ላይ ማድረስ በሚል ስለሆነ የሁሉንም ተሳትፎ ይጠይቃል።
ስሙ የተሰኘው መጽሐፍት በድምፅ ተተርከው የሚቀርቡበት አውታር ደርሶ ማየት የምትፈልጉበት ደረጃ ምን አይነት ነው?
ንጽጽሮች መመለስ ከተቻለ ለምሳሌ እዚህ ሀገር ላይ ቅድም ያነሳሁት እያንዳንዱ በወረቀት ፐብሊሽ የሚደረግ ወይም ፕሪንት የሚደረግ መጽሐፍ አብሮ የኦዲዮ ፋይል ፐብሊሽ ይደረጋል እና ትልቁ ማርኬት ሼሩን ያዘው ከ80% በላይ ኦዲብል የሚባለው የአማዞን መተግበሪያ ነው። እኛ ስንነሳ ይሄ ፌዝ ዋን መተግበሪያ አድርገን ፌዝ ቱ ከዚህ ጋር አብሮ የሚሄድ ኢሪደር ወይም መጽሐፎቹን በኦፕቲካል ካራክተር ሪኮግኒሽን ቴክኖሎጂ ሰዎቹ መጽሐፉን መስማትም ማንበብም የሚችሉበት እዛው አፕ ላይ በሁለት ክሊክ በምርጫቸው ሪድ ኦር ሊስን በሚል ሁለቱንም መጽሐፎቹ በማንኛውም ሰዓት ካሁን በኋላ ያሉትን ሲታተሙ ኢሪደር ፎርማት በኦዲዮ ፎርማት ልክ ፕሮዳክሽን መጽሐፍ ውስጥ እንዳሉት ሆኖ እያንዳንዱ እስካሁን ድረስ እንግዲህ እስካሁን በሰራነው ስሌት ከ10,000 በላይ መጽሐፎች ወደ ኦዲዮ መቀየርም ይችላሉ። ታርጌታችን እነዛን መጽሐፎችና ካሁን በኋላ የሚወጡትንም መጽሐፎች በኦዲዮ ፎርማት ማድረግና የኢሪደሩን በጣም ፎከስ አድርገን የምንሰራው በኤጁኬሽናል ኢንስቲትዩትስ ላይ በሃይ ስኩል እና በሃየር ኤጁኬሽን ላይ ያሉ የትምህርት መርጃ መጽሐፎች እጥረት ስላለ እሱ ራሱን የቻለ ሌላ ፕሮጀክት ነው። ሁለተኛው ፌዛችን እሱ ነው። በዚህኛው ግን እንዳልኩት ካሉት መጽሐፎች ቢያንስ 70% ያህል ወደ ኦዲዮ በመቀየር ከአሁን በኋላ ደግሞ ባህሉን መፍጠር የማንበብ ሰዎች በተለያየ ምክንያት የመጀመሪያ ምርጫቸው ላይሆን ይችላል። ግን ቴክኖሎጂም አሁን ያለውም ትሬንድ የሚያሳየው ሰዎች የሚደመጥ ነገርና የሚታይ ነገር ላይ ብዙ ጊዜ ማጥፋት እና የስልክ በማንኛውም ሰው እጅ ውስጥ በማንኛውም ሰዓት አክሰሰብል መሆኑና የኢንተርኔት አገልግሎት በሰፊው የተለያዩ ቦታዎች ላይ መኖሩ ወደዚህ ባህል እንዲመጡ ይረዳል። ሌላ ማንሳት የምፈልገው ለምሳሌ ኢንተርኔት በሌለበት ቦታ ላይ በየትኛውም ቦታ ላይ ሰዎች አንድ ጊዜ ኢንተርኔት ያለበት ሆትስፖት ያለበት በአብዛኛው በኢትዮጵያ ውስጥ ወይም በገጠሮች አካባቢ አንዴ ዳውንሎድ ካደረጉት በኋላ መጽሐፉን ከዛ በኋላ ቤታቸው ሄደው መስማት ይፈልጋሉ ይችላሉ። ኢንተርኔት አያስፈልጋቸውም። ተማሪዎችም ቢሆኑ ትምህርት ቤት አካባቢ የዛ የዋይፋይ አክሰስ ካላቸው የሚፈልጉትን ማቴሪያል አንድ ጊዜ ዳውንሎድ ካደረጉት በኋላ ቤታቸው ሲሄዱ ባትሪ ብቻ ነው የሚፈልገው፣ ኤሌክትሪክ ቻርጅድ መሆን እንጂ የሚፈልገው። ከዚያ በኋላ ያለምንም ኢንተርኔት መጠቀም ይችላሉ። ስለዚህ በቀጣይነት ወደ ትምህርት ከመዝናኛ እና ከፊክሽን አልፎ ለትምህርት መጠቀሚያ መሆን የሚችልበትን መንገድ ነው የምናስበው።
እጅግ በጣም አመሰግናለሁ። ይሄ ነው ሽፈራው። ስሙ የተሰኘው መጽሐፍት ተተርከው የሚቀርቡበት አገልግሎት ዋና ስራ አስኪያጅ ነህ። በአድማጮች ስም በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
አመሰግናለሁ ሀብታሙ። አንተም በጋቢና ዝግ ላይ እንግዳ አድርገህ ስለጋበዝከኝ በድጋሚ አመሰግናለሁ።
ድረስ አብራችሁን ስለቆያችሁ በእጅጉና አመሰግናለን አድማጮቻችን። ኤልያስ አስማረ የመርሃ ግብሩ አቀናባሪ ነው። ሀብታሙ ስዩም ደግሞ አብራሪያችሁ ቆይቻለሁ። የሳምንት ሰው ይበላል።
I'm not pushing it in here.